የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሜሪካ ከአትላንቲክ ባሻገር ካሉት ሀገሮች ጋር ያላትን ግንኙነት ይበልጥ ማጠናከር እንደምትፈልግ በመግለጽ አገራቸው ከሰሜን አትላንቲክ ጦር ቃል ኪዳን ድርጅቶች ኔቶ ጋር ያላትን ህብረት ዳግም እንደምታድስ ብራስልስ ውስጥ ለሁለት ቀናት በተካሄደውና ትላንት ረቡዕ በተጠናቀቀው ስብሰባ አረጋግጠዋል። የቪኦኤ ዘጋቢ ሄነሪ ሪጅዌል ከስፍራው እንደዘገበው ስብሰባው በቻይና በኩል እየተባባሰ መጥቷል ያለውን አደጋ ጨምሮ በሌሎች በርካታ ርዕሰ ጉዳዮች ላይ ተነጋግሯል። የሄነሪን ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
ዛሬ ከአትላንቲክ ባሻገር ባለው ግንኙነት አዲስ ምዕራፍ ተገልጧል። ከአራት ዓመታት በፊት የቀድሞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን አገሮች ድርጅት ወይም ኔቶን ጊዜው ያለፈበት ብለው ነበር። የዛሬው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግን ከቃል ኪዳን አባል አገራቱ ጋር ያላቸው ግንኙነት በድጋሚ እንዲታደስ ጥሪ ሲያደርጉ ታይተዋል። እንዲህ አሉ ብሊንከን።
You have our unshakable vow. America is fully committed to NATO.
የማይናወጠው ቃል ኪዳናችን አብሯችሁ ነው። አሜሪካ ኔቶን በሚመለከት ሙሉ ለሙሉ ቁርጠኛ የሆነ አቋም አላት።
ብሊንከን የቃል ኪዳን አባል አገሮች ህብረቱ ወይም ኔቶን ስለገጠመው ወታደራዊ ስጋት እንዲህ ብለዋል።
Beijing's military ambitions are growing by the year. Coupled with the realities of modern technology,
የቤጂንግ ወታደራዊ ፍላጎት በየአመቱ እያደገ ነው። ይህም ከዘመናዊ ቴክኖሎጂ እድገት ጋር የተጣመረ ሲሆን ዛሬ እንደምታውቁት ድሮ የዓለም ግማሽ ክፍል ያክል ሩቅ ይመስሉ የነበሩ ሀገሮች ዛሬ ሩቅ አይደሉም። በራሽያ በኩልም እንዲሁ የአባል ሀገሮቹን ለመፈታተንና የጋራ ደህንነታችንን የሚያረጋግጠውን መርህ በመተላለፍ ወታደራዊ አቅምን የማሳደግ አዲስ ስትራቴጂ መኖሩን ተመልክተናል።
የኔቶ ዋና ጸሐፊ ዩናይትድ ስቴትስ ህብረቱ ላይ የተደቀነውን አደጋ በመግለጽና ከህብረቱም ጎን ለመቆም ያሳየችውን ቁርጠኝነት አድንቀዋል። ራሽያ አለመረጋጋትን የሚፈጥሩ አዳዲስ የኒውክሌር ጦር መሳሪያዎችን ማሰማራቷን ቀጥላለች። ስለዚህ ስለብዙ የጦር መሳሪያዎችም ሆነ እንደ ቻይና ያሉ አገሮችን አስመልክቶ አንድ ስምምነት ማድረግ ይኖርብናል ብለዋል። ከአውሮፓ ህብረት የደህንነት ተቋማት ጥናት ማዕከል ሲሞና ሶአሬ ቻይና በኔቶ አባል አገራት ላይ አንጻራዊ የሆነ አዲስ ፈተና በደቀማን ይገልጻሉ።
It's not about NATO moving into the Indo-Pacific, but rather being
የኔቶ ወደ ህንድና ፓሲፊክ ሀገራቶች የመንቀሳቀስ ጉዳይ አይደለም። ይልቁንም የቻይና በአውሮፓ ውስጥ መኖርና እያሳደረች የመጣችውን ተጽዕኖ አሉታዊ ጎን ማወቅና እሱን የመቋቋም ጉዳይ ነው። ይህ ማለት በእርግጥ ወሳኝ የሆኑ የቴክኖሎጂና የመሰረተ ልማቶችን ኢላማ ያደረገውን የውጭውን ቀጥታ ኢንቨስትመንት በበለጠ የመረዳት ነገር ነው።
ውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን አሁንም ቢሆን የአውሮፓ ህብረት አገሮች የመከላከያ ወጪያቸውን እንዲጋሩ ይጠይቃሉ። ብሊንከን ኔቶ አዲስ እየተደቀነ ያለውን አደጋ መልሶ ለመቋቋም ጠንክሮ መውጣት አለበት ካሉ በኋላ ይህ ደግሞ የተዛባ መረጃ መርጨትን፣ የሳይበር ጥቃትን፣ የአየር ንብረት ለውጥና የኮሮና ቫይረስ ወረርሽኝን ይጨምራል ብለዋል። በአፍጋኒስታን ያለው የኔቶ ተልእኮም ተነስቷል። ዩናይትድ ስቴትስ ጦር እንደ አውሮፓ አቆጣጠር ከግንቦት አንድ ቀን ጀምሮ አካባቢውን ለቆ እንዲወጣ ከታሊባን ጋር ስምምነት ተደርጓል። ብሊንከን ይህ ስምምነት እየተጠና መሆኑን ተናግረዋል። አስማሚ የሆኑ ንግግሮች የተሰሙ ቢሆንም ውስጣዊ ውጥረቶች በኔቶ ውስጥ መኖራቸው ተመልክቷል። ብሊንከን ቱርክ ከራሽያ የገዛችውን S-400 የተባለውን የመከላከያ መሳሪያ ግዢ እንድታቋርጥ አሳስበዋል። ቱርክ ግን ስምምነቱን መጠናቀቁን ገልጻለች። ዩናይትድ ስቴትስ ከራሽያ ጀርመን ድረስ የተዘረጋውንና ኖርድ ስትሪም 2 የተሰኘውን የጋዝ ማስተላለፊያ መስመር በግልጽ የምትቃወም መሆኑን ብሊንከን ተናግረዋል። ቻይና ላይ የተሰነዘሩ በርካታ አሉታዊ ነገሮች ቢኖሩም የአውሮፓ ህብረት ግን ከቤጂንግ ጋር የሚያደርገውን የንግድ ስምምነት እያጠናቀቀ ነው። ይህን አስመልክቶ እንዲህ አሉ ብሊንከን።
We know that our allies have complex relationships with China that won't always align perfectly.
ሀገሮቻችን ከቻይና ጋር ያላቸው ግንኙነት የተወሳሰበ መሆኑንና ሁሌም ፍጹም የተሟላና የተሳካ አለመሆኑ ይገባናል። ይሁን እንጂ ግን ይህንን ፈተና በጋራ የምንወጣበትን መንገድ ማግኘት ይኖርብናል። ስለዚህ ከሀገሮቻችን ጋር አብረን እየሰራን ቻይና አጋጣሚውን እየተጠቀመች ጫና የምታሳድርባቸውን የቴክኖሎጂና የመሰረተ ልማት ግንባታ ዘርፎች ላይ ያለውን ክፍተት መሙላት ይኖርብናል።
በትናንትናው ዕለት ከአውሮፓ ህብረት ከፍተኛ ባለስልጣናት ጋር የተገናኙት ብሊንከን የአውሮፓ ህብረት ለዩናይትድ ስቴትስ ቀዳሚው አጋር ነው ብለው መናገራቸው ከፍተኛ ተቀባይነት አግኝቷል። ይሁን እንጂ ተንታኞች እንደሚሉት ከአትላንቲክ ባሻገር ካሉ አገሮች ጋር ያለው አዲሱ ወዳጅነት ህብረቱን የሚገጥሙት ዘርፈ ብዙ ፈተናዎች ከፊቱ ተደቅነውበታል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።